ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ ቋንማችቻችን። ዛሬ አርብ ነሐሴ 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የሚቀርበው ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በጅጅጋ ያለው ሁኔታ መረጋጋት ይታይበታል ቢባልም አሁንም ችግሩና ውጥረቱ ያለመሆኑን ነዋሪዎች ተናግረዋል። በከፋ ደረጃ የምግብና የመድኃኒት እጥረቶች ያለ ሲሆን የመብራትና የመጓጓዣ ችግሮች አሁንም አልተቀረፉም ተብሏል። የኢንተርኔት መገናኛዎች አለመጀመራቸው ችግሩን አባብሶታል። ይህ በእንዲህ እንዳለ በከተማዋ የተለያዩ የሽብር ወሬዎች በመሰራጨታቸው ከፍተኛ ስጋት ተፈጥሯል ተብሏል። የጦር መሳሪያዎች በድብቅ እየተሰራጩ መሆናቸውም ይወራል። የልዩ ፖሊስ ኃይልን ትጥቅ ለማስፈታት የተደረገው ሙከራ ከተወሰነ የተኩስ ልውውጥ በኋላ ደም ያፋስስ ይችላል በሚል እንዲቀር የተደረገ ሲሆን ብዙዎቹ የልዩ ፖሊስ ኃይል አባላት በተለያዩ የሶማሌ ከተሞች መሰራጨታቸውም ተነግሯል። የአካባቢው ፓርቲ የሥራ አስፈጻሚና የማዕከላዊ ኮሚቴ አባላት እንዲሁም የአካባቢው ፓርላማ አባላት ከፌደራል ባለስልጣኖች ጋር ለመነጋገር ወደ አዲስ አበባ የሄዱ መሆናቸው ቢነገርም የውይይቱ አጀንዳ ምን እንደሆነ አልታወቀም። የተባበሩት አረብ ኤሚሬት ከአሰብ ወደ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት እርዳታ ለመስጠት የተስማማች መሆኑ ተገለጸ። የአረብ ኤሚሬት ከሻቢያ ጋር የተደረገው የእርቅ ውይይት ፍጻሜ እንዲያገኝ ለወራት ከጀርባ ሆና ስትሰራ የቆየች መሆኑ የሚታወቅ ሲሆን ከጥቂት ጊዜ በፊትም 3 ቢሊዮን ዶላር የሚያወጣ ብድርና እርዳታ ለመስጠት ማቀዷ የተዘገበ መሆኑ ይታወሳል። የአረብ ኤሚሬት በየመን የምታደርገውን ጥቃት ለማጠናከር የቀይ ባህር ለመቆጣጠር የአሰብ ወደብን በ30 ዓመት ኮንትራክት ከሻቢያ ላይ ወስዳ ወታደራዊ ጦር ሰፈር የመሰረተችበት መሆኑ ሲታወቅ የአሰብ ወደብ ላይ በንግድ መልክ ገንዘብ እንዲያገኝ ለማስቻል ኢትዮጵያ የአሰብ ወደብን የምትጠቀምበትን መጠን መጨመር ያስፈልጋል። የነዳጅ ማስተላለፊያ ቱቦ ለመዘርጋት አስፈላጊ ከሆኑት ምክንያቶች አንዱ ከአሰብ ወደብ የሚገኘውን ገቢ ለመጨመር ሲሆን፣ በሌላ በኩል ከጅቡቲ ጋር ባላት ቅራኔና ሽኩቻ የጅቡቲ ወደብን ለማዳከም የተጠነሰሰ ሴራ ነው የሚሉ በርካቶች ናቸው። በተያያዘ ዜና የሻቢያው የውጭ ጉዳይ ሚኒስትር ኡስማን ሳሌና የሻቢያው መሪ አማካሪ የማነ ገብረአብ ዛሬ አዲስ አበባ ገብተዋል። የጉዟቸው ዓላማ ቀደም ብሎ የተደረገው ስምምነት ተግባራዊ ስለሚሆንበት ጉዳይ ተጨማሪ ውይይቶች ለማድረግ ነው ተብሏል። በዳውሮ ዞን ተርጫ ከተማ የተከሰከሰው ግጭት ወደ ሌሎች አካባቢዎች የተዛመተ መሆኑ ተነግሯል። በቅርቡ ዋካና በጌና ቃራው ወደ ተባሉት አካባቢዎች ግጭቱ የተስፋፋ ሲሆን ቢያንስ 4 ሰዎች መሞታቸው ታውቋል። ተቃውሞ ያነሱ የአካባቢው ነዋሪዎች በኢንቨስተሮች የተያዙ ሰፋፊ እርሻዎች ላይ ጥቃት ፈጽሞ ጉዳት አድርሷል ተብሏል። የደዋ አካባቢ አስተዳደር ግጭቱ እንዲስፋፋ ምክንያት ሆነዋል ያላቸውን ግለሰቦች ካላፊነት አንስተዋል። በአጠቃላይ ከስልጣን የተወገዱት 11 ባለስልጣኖች ሲሆን ከነዚህም ውስጥ የዞኑ ምክትል አስተዳደር፣ አፈ ጉባኤው፣ የኮሙኒኬሽን፣ የጸጥታና የአስተዳደር ክፍል ኃላፊዎች ይገኙበታል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ኃላፊ አቶ አሊ ሁሴን ስለጠፉ እስረኞች ለፍትህ ሚኒስቴርና ለፌደራል አቃቤ ሕግ ደብዳቤ መላካቸውን አሳወቁ። ለጊዜው የ47 ሰዎችን ስም ዝርዝር ያዘው ይህ መልእክት ለችግሩ ዋና መፍትሄ ሁሉንም የፖለቲካ እስረኞች መፍታት ነው ከማለቱ በተጨማሪ ያንዳንዶቹ ስም መግለጽ የተከሰሱበትን ማረጋገጥ ስለሚሆን ስማቸውን ከመግለጽ ተቆጥበናል ብለዋል። አቶ አሊ ዮያኒ ሀደጋ ገዛዝና ሰራር አሁንም በበላይነት እየቀጠለ በመሆኑ እስረኞች ካደጋ አልወጡም ብለዋል። በቅርቡ በደቡብ ሱዳን ተጻራሪ ኃይሎች የተደረገውን የርቅ ስምምነት ተከትሎ በዩጋንዳ ሚኖሩ የደቡብ ሱዳን ስደተኞች ወደ አገራቸው እንዲመለሱ የተጠየቁ መሆናቸው ታወቀ። የዩጋንዳው ፕሬዝዳንት ሙሴቪኒ ከጽፈት ቤታቸው ነው በሰጡት መግለጫ በኡጋንዳ የሚገኙት ከአንድ ሚሊዮን በላይ የሆኑ የደቡብ ሱዳን ስደተኞች ወደ አገራቸው እንዲመለሱ ጠይቀዋል። የተባበሩት መንግስታት ድርጅት ለስደተኞቹ የምግብና ሌሎች እርዳታዎች ካደረገ ስደተኞቹ ከሚቀጥለው ዓመት ታህሳስ ወር በፊት ወደ አገራቸው ቢመለሱ የዝናሙን ወቅት ተጠቅመው ወደ እርሻ ሊሰማሩ ይችላሉ ብለዋል። በደቡብ ሱዳን በነበረው ግጭት ምክንያት ከሁለት ሚሊዮን በላይ የአገሪቱ ዜጎች እዚያው ደቡብ ሱዳን ውስጥ ተፈናቃዮች ሆነው ሲኖሩ ቁጥራቸው ከዚህ ተመሳሳይ የሆነ ደግሞ ወደ ጎረቤት አገሮች ተሰደዋል። ሐሙስ በሳውዲ የሚመራው ጥምር ኃይል በየመን ህጻናትን ሲያጓጉዝ የነበረ አንድ አውቶቡስ ላይ ባካሄደው የአየር ጥቃት ቢያንስ 29 ህጻናት እንደተገደሉና 30 እንደቆሰሉም የዓለም አቀፍ የቀይ መስቀል ድርጅት አስታወቀ። በሁቲ አማጽያን የሚመራው የአገሪቱ የጤና ጥበቃ ሚኒስቴር የተገደሉት ህጻናት ቁጥር 43 መሆኑና የቆሰሉት ደግሞ ከ60 በላይ መሆናቸውን ገልጿል። ህጻናቱ የተመቱት ዳህዳያን በሚትባል የገበያ ቦታ በአውቶቡስ በሚጓጓዙበት ወቅት ነው። በሳውዲ የሚመራው ጥምር ኃይል የሁቲ አማጽያን ኃይል ልጆችንና ሌሎች ሰላማዊ ዜጎችን ከለላ በማድረግ ጥቃት ሲፈጽሙ መቆየታቸው የሚታወቅ ወቅት ነው ካለ በኋላ የተወሰደው እርምጃ አግባብነት ያለው ነው ብሏል። የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፍ ተቋሞች ድርጊቱን አውግዘው የገበያ ስፍራዎች፣ ሆስፒታሎች፣ ትምህርት ቤቶችና የመኖሪያ ቤቶች በጥምር ኃይሉ ሆን ተብሎ ጥቃት ይደርስባቸዋል ብለዋል። ለዛሬ ያለ ዜና በዚሁ ተጠናቀቀ።
ድርጋቢዎች አምድ የፕሮግራም እናንተ ካድማጮቻችን ያገኘናቸውን ድርጋቢዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች ሰላም ታይድረስልኝ። በበኩሌ ወያኔ ስልጣኑን ሊያጠናክር አከባ ላይ እንዳለ መይይት እያደረገ መሆኑን አምናለሁ። ጉድ ያደርጉናል ባይነኝ። አብይ የህዝብ መሰረት ያለው ድጋፍ አላገኘም። በሱ ዙሪያ የሚጮሁት አድርባዮችና ተላላዎች እንዲሁም የኦሮሞ ጽንፈኞች ናቸው። ብዙሃኑ ዝምታን መርጧል። ሀገር የገቡና ሊገቡ የተዘጋጁ ቡድኖችን ስናይ አብዛኞቹ ይህ ነው የሚባሉ አይደሉም። ሊከላከሉ አቅም የላቸውም። የመጀመሪያዋ ጥይት ስጮህ ወደ መጡበት አሜሪካና አውሮፓ ላጥ ብለው የሚመለሱ ናቸው። አብይ ኢህአዴግን ማስቀጠል የሚለውን አጉል አቋም ትቶ ሁሉን አቀፍ የሽግግር ሂደትን እንደ መፍትሄ ቢቀበል ይሻለዋል እላለሁ። ታፈሰ ማርቆስ፣ ለንደን፣ እንግሊዝ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ኢሃፓ የሳተላይት የሬዲዮ ስርጭት። በቅድሚያ የከበረ ሰላምታ ያቀርባለሁ። እንደ አንድ ኢትዮጵያዊ ዜጋ፣ እንደ አንድ ለዲሞክራሲ እንደሚታገል፣ እንደ አንድ ለሰላም ለአንድነት እንደቆመ ዜጋ፣ እንደ አንድ ረሃብን በሽታን ማህይምነትን እንደሚዋጋ ተጨባጩ የሀገር ያጠቃላይ ፖለቲካዊ ኢኮኖሚያዊ ማህበራዊ ሁኔታዋ አደገኛ ሁኔታ ጥቁር ደመና መስቀለኛ መንገድ መሆኑን ሳስብ ያስጨንቀኛል። ታሪክን እንዳነበብኩት በጫጫታ በሆያ ሆዬ ሀገር ሲገነባ ሳይሆን እንደ ኢያሪኮ ሲፈርስ ነው። የተመረጡ ቃላትን በንግግር ውስጥ መደንቀር የገዢ ቡድኖች ያገዛዛቸውን እድሜ በአዲስ መንገድ ለማስቀጠል እንዲረዳቸው እንጂ ከአንደበታቸው ለሚወጡ ቃላት ተገዢ ሆነው እንደማያውቁ ታሪክ ምስክርነቱን አስፍሯል። ሟቹ የወያኔ ቁንጮ በየንግግሩ አንድና አንድ የሚለውን የሞኝ ዘፈን እንዲሉ ነበረው። ወያኔ እስከዛሬ የኢትዮጵያ ሕዝብን ድጋፍ ለመግዛት እንደሚያስችለው በመቀመር ድህነትን ታሪክ እናደርጋለን የሚለውን የቁንጮ ወያኔዎች እስከታችኛው ካድሬ ድረስ እንደ ገደል ማሚቱ እያስተጋባ ይገኛል። ሀቁ ግን የኢትዮጵያ እድገት በተወራ ቁጥር ከ80 ሚሊዮን በላይ የሚሆነው የኢትዮጵያ ሕዝብ ያጣ የነጣ ደሃ እንዲሆነ መሆኑን ለመረዳት ተከታማ እስከ ገጠር ህዝቡ የየለት ጉርሱን አጥቶ በረሃብና በበሽታ ቁም ስቅሉን ያየ ነው። ይህን ስቃይ በመላው የኢትዮጵያ ህዝብ እያደረሰ ያለው ዘረኛው የወያኔ አገዛዝ ነው። ወያኔ በአንድ ወቅት የኢትዮጵያ አርሶ አደሮችና አርብቶ አደሮችን ለዘመናት ከደረሱባቸው መንግስታዊ ጭቆናዎችና በዝበዛዎች ነፃ እንደሚያወጣ ሰፊ የማፋዘዣ ዘመቻ ማድረጉ የሚታወስ ነው። ይህ ዘመቻ የተደረገው ከኢትዮጵያ ህዝብ 90% በተለያዩ የግብርና ስራዎች የተሰማራ በመሆኑ ድጋፉን ለማግኘት ከሚል ድንቁርና መመንጨቱን ማስታወስ ወዳለው። የኢትዮጵያ ህዝብ በወያኔ ቃላት ጨዋታ፣ የወያኔ ዘረኝነት፣ ከፋፋይነት፣ ነፍሰ ገዳይነት፣ ግራፊነት ከቶንም ሊታለል አልቻለም። ይልቁንም በወያኔ የግፍ ስራቶች፣ ግድያዎች ሳይደናገጥና ሳይልፈሰፈስ ትግሉን እያጠናከረ ወያኔን ከጫንቃው ላያስቀንጥሩ ለመጣል ትከሻዎቹን መነቅነቅ ሲጀምር የወያኔ ቁንጮች ተሸበሩ፣ ምድር ቁና ሆነችባቸው። ይህኔ የወያኔና የሻቢያ የጡት አባት የሆነችው አሜሪካ በስንት ወያኔን በስልጣን ለማሰንበት የሚቻልበትን ስልት አወጣችና በህዝብ ቁጥር አናሳ የሆነው በትግራይ ህዝብ ስም ከሚነግደው ወያኔ ህዋት ከተባለው አረመኔ ድርጅት ወደ ኦሮሞ እንዲዞር ወያኔ ኦህዴድ የተባለው የህዋት የእጅ ስራ ወደ ሆነው በርካታ የኦሮሞ ልጆችን ደም ያፈሰሰው በሺ የሚቆጠሩ የአማራ ገበሬዎች ከተለያዩ የኦሮሞ አካባቢዎች እርሻዎቻቸውና ጎጆቻቸው እንዲቃጠሉ ያደረገው በየዩኒቨርሲቲዎች ዘርን መሰረት ያደረጉ ግጭቶች በመቀስቀስ በርካታ ተማሪዎች እንዲገደሉ ያደረገው ድርጅት በስንት የስልጣኑ መንበር ከህዋት እንዲረከብ ተደረገ። በዚህ መሰረት የኢትዮጵያ ህዝብ ወያኔ ስልጣን ኮርቻ ላይ ፊት ካለበት ጊዜ አንስቶ የወያኔ ሀገር የማፍረስ መሰሪ ደባን አምሮ ሲቀወም እንደነበር የሚታወቅ ነው። ከዚህ በመነሳት አዲስ ተበየው የወያኔ ቁንጮ መደመር ፍቅር አንድነት ወዘተ የሚሉ ህዝባዊ ትግልን ሊያፈዙና ሊያደነግዙ ይችላሉ ከሚል ግምት እየተካሄደ ያለው ጫጫታ ሁሉ አድሮ ሀገሪቱን ለከፋ ውጥንቅጡ ለወጣ ቀውስ እንደሚዳርግ በበኩሌ አስረግጬ መናገር ወዳለሁ። አሁን የተያዘው ፖለቲካ ህዝበኝነት እንደሆነ በፍኖተ ዲሞክራሲ ተደጋግሞ እየተነገረ በመሆኑ ግንዛቤ ይኖረናል የሚል ግምት አለኝ። ህዝበኝነት መቼም ይሁን የትም የህዝብ ጥያቄዎችን በማንሳት ለህዝብ ለውጥን በመስበክ የህዝብን ድጋፍ በመሸመት የራስን የፖለቲካ ጥቅም ለማስጠበቅ የሚውል የጮሌዎች ፖለቲካ ይትባሃል መሆኑ ሊስተዋል ይገባል ላለው። ከአሜሪካ ታሪክ እንደምንረዳው በ1880ዎቹ በደቡባዊ የአሜሪካ ግዛት በወቅቱ የነበሩ ወጋጭ ባቂዎች የፖለቲካ ድልን ለመቀዳጀት በጉስቁልና ስቃይ ውስጥ የነበረውን አርሶ አደር ነጭና ጥቁር ህዝብ ድጋፍ ለማግኘት ቶም ዋትሰን የተባለ ፖለቲከኛ በንግግሩ እናንተ እንድትጠላሉ የተደረገው ሆን ተብሎ ነው። ምክንያቱም በእናንተ እርስ በርስ መጠላላት እናንተ ሁለታችሁንም ባሪያ በማድረግ የሚከብሩ አሉና ነው ብሎ በተናገረው የደጋፊዎቹን ብዛት መጨመር መቻሉ በታሪክ ተመዝግቦ ይገኛል። ዋትሰን ድጋፍ ለማግኘት የጎሰቆሉ ህዝብ ስሜት የሚገዛ ንግግር በማድረግ ድምጻቸውን አግኝቶ የተመረጠ ቢሆንም የህዝቡን መብት ለማስከበር ቅንጣት አለማድረጉ የህዝበኝነት መገለጫ መሆኑን ይነገራል። በምስራቅ አውሮፓ ሀገራት የነበሩ ሶሻሊስት መንግስታት ከተንኮታኮቱ በኋላ የተከሰተው የፖለቲካ ሁኔታ በአብዛኛው ህዝበኝነት እንደነበር የሚታወቅ ነው። በአብዛኛው የፋብሪካ ሰራተኞችን፣ የመምህራንን፣ የመንግስት ሰራተኞችን፣ የገበሬዎችን ድጋፍ ለማግኘት የተሻለ የሥራ ሁኔታና ደሞዝ እድገት ቃል በመግባት የደምጽ ኮሮጆቻቸውን ለመሙላት የምሮጡኝ ንግግሮቻቸው ከፖለቲካና ከኢኮኖሚ ለውጥ ይልቅ ህዝበኝነትን ያስቀደሙ መሆናቸው የሚታወስ ነው። ህዝበኝነትን የሚያራምዱ አንድ ጋራ መለያቸው የህዝብን ስሜት የሚገዙ ቃላትን አብዝተው ይጠቀሙና ስልጣን ከያዙ በኋላ ለህዝቡ ጀርባቸውን በመስጠት መሆኑን ይነገራል። አዲስ ተብየው የወያኔ አገዛዝም እየተከተለ ያለው ህዝበኝነት በየአቅጣጫው እየተከታተለ ያለውን ህዝባዊ አመጽ ለማዳፈን አልሞ የተነሳ ለመሆኑ አያጠራጥርም። ህዝበኝነት ደግሞ የራሱ ቀውስ እንዳለው እየታየ ነው። ወያኔ ህዋት ኢህአዲግ ብሎ በስሩ በአምሳሉ ቀፍቅፎ ያሰለፋቸው የዘር ድርጅቶች እያበጡ ህዋትን መራገጥ መጀመራቸውን እያየን ያለነው ወደ ከፋ ግጭት ሊሻገር እንደሚችል ጠቋሚ ሁኔታዎች እየታዩ መሆናቸውን እያስተዋልኩ ነው። የሀገር ዘረፋው ዋነኝነት ተጠያቂዎቹ የህዋት ቁንጮዎች መሆናቸው ቢታወቅም በየክልል የሚገኙ እንደ ጉማሬ ባፋቸው በልተው ባፋቸው የሚያወጡ በርካቶች መሆናቸው ይታወቃል። አሁን ሆን ተብሎ እየተሰራ ያለው የህዝብን ድጋፍ ለመሸመት በማለትም ላይ ብቻ ያነጣጠረ በመሆኑ የጣት ቅስራው የትግራይ ተወላጆች ላይ እየሆነ መሄዱ ተደጋግሞ እንደተደረገው የሚያስከትለው ውጤት ለመዳኘት አታካች የሚሆን ቀውስ ሊሆን ይችላል አለው። አሁን እየተደረገ ያለው እንደ ቀድሞ ዘርን መሰረት ያደረገ ሽመት በመሆኑ መጪውን ያደጋ ቀይ ምልክት እያበራ ነው ባይ ነኝ። የቀውሱ የመጀመሪያው ደወል በጅጅጋ፣ በድሬዳዋ፣ በቀላፎ፣ በፈርፈር፣ በደገሃውር ወዘተ ለመጀመሩ በበኩሌ እርግጠኛ ነኝ። ወደ 9 ቤተክርስቲያናት ሲዘረፉና በሳት ሲጋዩ የተሰጠው ምላሽ ዝም ነው። በጅጅጋ ቅዱስ ሚካኤል ቤተክርስቲያን የተጠለሉ 30 ሺህ የሚጠቁ ሰዎች በረሃብና ጥም እያለቁ መሆናቸው ቢማጸኑም የሚታደጋቸው አልተገኘም። ጅቡቲ የሚገኙ ኢትዮጵያውያን ስደተኞች እየተረገጡና እየተደበደቡ መሆናቸውን ሲሰማ የህዝብኝነት ግፉ እንዲህ መሆኑ ያስቆጣኝ ነው። ምን አደርጋለሁ? እነዚህ ወገኖቼ በረሃብና ጥም እንዲሞቱ የፈረደባቸው ህዝበኛው የወያኔ አገዛዝ ነውና ለህዝባዊ ፍርድ መቅረቡ አይቀርም። አንዳንዶች ለህዝበኛው ኮሮኔል አገዛዝ ጥብቅና ቆሞ ሲሞግቱም እየሰማው የድንቁርና ሞቱ መቼ ነው እላለሁ። በማለት ደብዳቤያቸውን ያደረሱን ጸጋይ ዶርዜው ከሽሮ ሜዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ እንደምን ከረማችኋል? በኢትዮጵያና ኤርትራ ህዝቦች መካከል የነበረውን መልካም ግንኙነት መመለስ ይቻል ዘንድ የሁለቱ ሀገራት ገዢዎች የጉብኝት ተግባር ተለዋውጧል። በሁለቱ ወገን የተደረገው የአቀባበል ስነ ስርዓት ከሚጠበቀው በላይ የመሆኑ ጉዳይ አነጋጋሪ ሆኗል። በኤርትራ ፍቅር፣ በኢትዮጵያ ድንገት ይባል የሚደንቅ ጉዳይ ሊሆን አይችልም። ፍቅር ሁለቱም ህዝቦች ጋር መገለጫቸው ነውና ሁለቱም ህዝቦች ፍቅርን ሰው እየመነዘረ የሰጣቸው ሳይሆን ተፈጥሮ አይደለም። በአስመራ በአዲስ አበባና በአዋሳ ላይ የታየ የህዝብ መጥለቅለቅ የሁለቱ ህዝቦች የፍቅር መገለጫ ቢሆንም ከበስተጀርባ የሚኖረውን መልእክት በተገቢ መንገድ መመርመርና መረዳት ይገባል የሚል እምነት አለኝ። ኢትዮጵያና ኤርትራ ህዝቦች አንዋደድም እንላይ ብለው ያመጡት ጉዳይ እንዳልሆነ ሁለቱም ህዝቦች ያውቁታል። ሁለቱም ህዝቦች መለያየት የፖለቲካ ውሳኔ እንጂ የህዝብ ለህዝብ ምክክር ተደርጎበት እንዳልነበረም ይታወቃል። የፖለቲካ ዘዋሪዎች የነበሩት ወያኔና ሻቢያ በጸረ ኢትዮጵያ አቋማቸው በኃይል ጫኑት ነበር። ታዲያ የህዝብ መጥለቅለቁ የሁለቱም ቡድኖች በህዝብ ዘንድ ያላቸውን ተቃውሞና ጥላቻን መስካሪ ነው ቢባል ስህተት አይሆንም። በሌላ በኩል በተለይ በኢትዮጵያ ወገን ኢትዮጵያን በማፈራረስና በመበታተን አልሞ ለተነሳው ወያኔም የተቃውሞ ማሰሚያ መድረክ አልነበረም ማለትም አይቻልም። በሌላ በኩል በጠባብነትና ዘረኝነት ጎራ የተሰለፉ ጎጥኞች እንዳሜባ እየተራቡ መምጣታቸውና ጥላቻን መዝራታቸው ዛሬ መልካም ምድራዊ ገደብ የለውም። ለነዚህ አይነት እርኩስ መንፈስ ለሚዳርጉን ደግሞ ከህሊናችሁ ታረቁ፣ ከስሜት አስተሳሰባችሁ ተመለሱ መልእክት ማስተላለፉ ማጤን ይገባል። ነገር ግን ፍቅር ፍቅር ስለተዘመረ የጥላቻው ግንብ ይፈርስ ስለተባለ ሰላም ሰላም ስለተዘፈነ ሁለተኛ የህዝቦች መፈቃቀር ይወለዳል ማለትም አይደለም። ለሀገርና ለህዝብ መልካም የሚባል እይታ የሌላቸው ሰባኪ እስካሉ ድረስ ጥላቻን መቀነስ አይቻልም። በየለቱ በርካታ የጥላቻ ቋጥኞች ሲፈነቀሉ በሚያደርበት ሁኔታ ፍቅርን ማጠንከር ከባድ ስላለ እዚህ ማሳያ የሆነኝ ዘንድ አንድ መጽሐፍ ሳገላብጥ ያገኘሁትን የፍቅር ቁም ነገር ላካፍላችሁ። ፍቅር አካላዊ አይን ማየት የማይችለውን ውስጣዊ ጅግንነት፣ ውስጣዊ ትልቅነት የሚያይ አይናማ ሰው ፍቅር ማለት። በዚህ አባባል የምንረዳው ፍቅር በስሜት እየተነዳ ባሸርባቸው የሚነዳ የስሜት ፈረስ ሳይሆን በህሊና መዝኖና ተከታትሎ ከውሳኔ የሚደረስበት ጀግና መሆን ነው። ፍቅር አሸናፊ ነው የሚባለው ለዚህ ነው። በስሜት የሚነዳ በችኮላ የሚደረግ ፍቅር ግን አሸናፊ ሳይሆን ተሸናፊ ነው የሚሆነው። ሀገራችን ተጨባጭ ሁኔታ አንጻር ከንደመር ስሜታዊ ጥቅ እውነተኛ ህሊናዊ ፍቅር መተሳሰር አሸናፊ ያደርጋልና የሚለው እውነት ጎልቶ ይታየኛል። ስለ ፍቅር ከተነሳ የሰው ልጅ ሶስት ዋና ዋና መሰረቶች ያሉት መሆኑንም ልብ ይሏል። ተፈጥሮ፣ አስተዳደግና ትምህርት ናቸው። ተፈጥሮ የሰው ልጅ ሰው በመሆኑ ብቻ የማይለያይ ከፍ ወይም ዝቅ የማይል እኩልነቱን መስካሪው ሚዛን ነው። ፍቅር ለሰው ሰው ሰራሽ ሳይሆን ተፈጥሯዊ ነው የሚባለው ለዚህ ነው። ዘረኞችና ጠባብነቶች፣ ትምክተኞችና ከፋፋዎች በሰው ልጆች ተፈጥሯዊ ፍቅር ላይ አውንታዊ ሆነ አሉታዊ ተጽዕኖ የሚያሳድሩት አስተዳደግና ትምህርትን ተጠቅመው መሆኑን የሀገራችን የ27 ዓመታት የመከራ ዘመን አስረግጦ ምስክርነቱን ይሰጣል። ወያኔ የፈጠራቸው የትምህርት ተቋማት ፖሊሲዎች ዘረኝነት የተጠናወታቸው የተሰቦች ሲያቀሩ ጸረ ፍቅር ተቋሞች ናቸው። መነሻዬ የኢትዮጵያና የኤርትራ ህዝቦች ፍቅር ነውና ወደሱ ልመለስ። ኢትዮጵያን የኤርትራ ህዝቦች ድሮም ጸብ አልነበራቸው ዛሬም የላቸው ሁለቱም ህዝቦች ያለያዩት ካስተዳደር ከትምህርት ፍቅርን ማግኔት የተሳናቸው ጸረ ኢትዮጵያ ቡድኖች ናቸው ወያኔና ሻቢያ የሁለቱ ህዝቦች የፍቅር ድርና ማግኔት ይፈጣጥስ ያደረጉት የፖለቲካ ስልጣን የያዙት ወያኔና ሻቢያ ናቸው ሁለቱ ህዝቦች መለያየት በመንሰነት የሚተከሱ አፋኝ አገዛዞች ዛሬም በስልጣን ላይ ያሉት ሁለቱም ህዝቦች ንጻነት እንደታፈነ ነው አንደበታቸው እንደታፈነ ሁለቱም ህዝቦች ለሀገራቸው ጉዳይ ንጻ ሐሳባቸው ማንሸራሸር የሚችሉበት ዲሞክራሲያዊ መብቶቻቸውን ተነጥቀዋል በዚህ ሁኔታ ሁለቱንም ህዝቦች በጋራ ተጠቃሚ ሊያደርግ የሚችል ግንኙነት መፍጠር ከባድ ነው የሁለቱ ሀገር ህዝቦች የፍቅራቸው ጸር የሆኑትን ከጀርባቸው ላይ ለመጣል የንጻነት ትግላቸውን መከተል ብቻኛው አማራጭ ሁለቱም ህዝቦች ግንኙነት ዘላቂ ሚዛናዊ የጋራ ተጠቃሚ ያደርጋቸው ዘንድ ከሁለቱም ህዝቦች የተውጣጡ ምሁራን ሙያተኛ ሽማግሌዎችን ያቀፈ ግብረ ኃይል አቋቁሞ ጥናትና ምርምር መሰረት ባደረገ መፍትሄ መከናወኑ ሁለቱንም ህዝቦች ተጠቃሚ ያደርጋል የሚል አስተሳሰብ አለኝ ደግሰው ጉልማ
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም አድማጮች ሁሉ እነቱን ልናገርና ለተንፈስ ዶክተር አብይን መለኮት ላከልን ባልልም በሙሉ ልብ ደግፌው ነበር ባለውበት ከተማ ሲመጣም ጥቂቶች በግል አግኝተነው ነበር ቀንሰው ነበር ሆኖ ያገኘነው ገናኮ ስልጣን በጃችን አልገባም ብሎም ችግሩንም አካፍሎን ነበር ወድጄው ነበር ብለ ሀቆን መናገሬ ነው በነደግፈው ይሃፋም ቢደግፈው ይተናከራል የሚል እምነት ነበረኝ ባለው አነጋገር ተደምሬ ነበር ቀስ በቀስ ግን አካሄዱን ሳይ ስጋት ሰፈነብኝ ምክንያቱም በዙሪያው የሚሰበስባቸው ኢትዮጵያዊነትን በመቃወም የታወቁና አልፎም በወንጀል ሊከሰሱ የሚገባቸው በመሆናቸው እንደ ስፋት ነጋ የሽግግር መንግስት አይታሰብም በማለቱ ኢህአዴግን አጠናክሬ አስቀጥላለሁ ስላለ ፋሽስቱን መንግስቱን ሊጋብዝ በመነሳቱ ኢትዮጵያን ሊያጠፉ ሊበታተኑ የማሉትን ቡድኖች ሊያስተባብርና በክብር ሲቀበል የኢትዮጵያ ጠላት ሆኖ ለስንት ዜጋ ደም መፍሰስ ተጠያቂ የሆነውን ሻቢያን አገራችንን ገልቦ ሲያስረክበውና ሲቀለሰለሳይ በቃኝ አልኩኝ። የናንተ ቀስቀሳም አላስፈልገኝ። ያሻብይ እትብቱ ዛሬም ቁጥቁጦ ካሳደገው ወያኔ ኢህአዴግ ጋር ነው። ያብይ ኢትዮጵያዊነት አፍአዊ ሲሆን ግብሩ ግን ለሀገር ጠላቶች የሚመች ነው። ኢትዮጵያ ብሎ በተደጋጋሚ ቢለፈፍም በተጨባጭ ግን ልቡና ግብሩ ኦሮሚያ የሚል መሆኑን ብዙዎች በአሁኑ ጊዜ ተገንዝበዋል። በእናንተ በኩል ያሰማችሁ ጥርጣሬ ሁሉ ሚዛን ያለው ሆኖ አግኝቼዋለሁ። ስህተቴ ይቅርታ እያልኩ ጫጫታውን ዘግታችሁ ሀቁን ማሰራጨት እንድትቀጥሉ አደራላለሁ። ገብረ ኢየሱስ ሰለሞን ከሰሜን አሜሪካ።
ይድረስ ለፍሮተ ራዲዮ የሳተላይት ስርጭት ድምጽ ለተነፈገው የኢትዮጵያ ህዝብ ድምጽ ለሆናችሁት የቁርጥ ቀን ልጆች እንደምን አላችሁ? እውነተኛ ታጋይ ማን ነው? እስኪ እንጠያየቅ። አገሬ ኢትዮጵያ ኑሪ ለዘላለም ቆሻሻ እንደ ባንዳ ውብ እንዳንቺ የለም። ዳመናው ሲደምን ይወረዛል ገደል ይዘገያል እንጂ መጭረሳል ገደል ብለህ ንገራቸው ውሽልሽል ነው ውቁ ዛሬም እንደገና እንዳለን ይወቁ አለባብሶ ማለፍ አይበጀንምና አለን ባመስ አዲስ ስርዓት ለማነጽ እንበል እንደገና ይደመር ራሱ ቢጤውን ፈልጎ ሻቢያን ራሱን ኦነግን ጨምሮ ትብላችን እንከን አጋጥሞት የቆመ ቢመስልም የበሰለ ነገር አለና የተመለሰ ጥያቄ የለምና ተፋፉ መቀጠሉ አቀሬ ነው። የዋሊደር እንጂ አድርባዩንና ስልጣን የቋመጠውን ስግብግብ ሁሉ ማሳፈሩ አቀሬ ነው። በቅርቡ በአገራችን የተነሳውን ከስቃሴ ከፈጠራቸው ዋናውና ክስተቶች አንደኛ በትግል ስም ለወያኔ ሽፋን ይሰጡ የነበሩ ግለሰቦች ስብስቦችና ቡድኖች በነቂስ ወጥተው በድጋፍ ስም እጃቸውን ለጠላት መስጠታቸውና ራሳቸውን በአደባባይ ማጋለጣቸው። ሁለተኛ እነኚህ በአሉታዊ መልኩ በህዝባችን ትግል ላይ ጠለስ በመጣል የታወቁት የፖለቲካ ጭንፍቶችን ትግሉን አየር ባየር ከጠለፉት ዘረኞች ጋር አብሮ ማበርና መጨፈራቸው ሲሆን ዋናው ግን ወያኔ ይህን ተገን አድርጎ ፋታ በማግኘቱ በሰፊው ተዘጋጅቶ ትግሉን ለመቀልበስ አመቺ ሁኔታ ማግኘቱ ናቸው ብያምናለሁ። በመሰረቱ እኛ ወያኔን የምንጠላው ትግሬ ስለሆነ ሳይሆን ዘረኛ ስለሆነ ነው። ይሰመርበት ያገሪቱን ዋና የኢኮኖሚ የማህበራዊ የፖለቲካና ወታደራዊ ኃይሉን በአንድ ዘር ቁጥጥር ስር በመዋሉም ጭምር ነው። ታዲያ ዋቅዳ ዋመልስ እንዲሉ ወሳና ቋንቋን መሰረት አድርጎ የተዋቀረው ህገ መንግስት እንዳለ ወያኔ ሄዶ ኦዴድ ከቀድሞ የወያኔ አጋሮች ከነ ሻቢያ ኦነግ አረቦችና አሜሪካኖች ጋር መምጣት ለኢትዮጵያ ምን ማለት ነው? አሸሹም ፈቀቃሉ ስልቻም ቀልቀሎም ስልቻ ይሏል። ይሄ ነው ከቃላት ጋር ጨዋታ ማዘውተር የለመደበቱ አዲሱ ሹም መጀመሪያ የዳኝነት የፍትህ የህግና ህጋዊ ተቋማትን ሳዋቀር እንዳወደፈነው መደመርና መፋቀር አለባችሁ ይለናል። መለስ ዜናዊ የምን እርቅ ነው? እስጣላነው ሰው ስለሌለ መታረቅ የለብንም ሲል ያሁን ደግሞ ኑ ዝም ብላችሁ ተደመሩ ይለናል። ሁለቱ አንድ የሚያደርጋቸው የመረውን ሀቅ አለመቀበላቸው ነው። ሁለቱም በዘር የተደራጁ ድርጅቶች መሪ በመሆናቸው ሊያመርቱ የሚችሉት ህዝባዊና ሀገራዊ ፍቅር ሳይሆን ጥላቻን ብቻ ነው። የዘር ፖለቲካ ዘረኝነት ነውና ክልልተኝነትም ነውና ከራሱ ዘር ጎሳና ክልል ውጪ ያለውን ሁሉ በአድና ጥላት አድርጎ የመደመር አባዜ አለው ማለት ነው። ታዲያ በዘር ፖለቲካ የጦዙ አረመኔዎች በመጡት እዳኮ ነው ዛሬ በመላው ሀገራችን የሰው ህይወት እየተከጠፈ ያለው። ስለዚህ እንዴት ተብሎ ነው ሰውን በጎሳ በቋንቋና በክልል በማናቆር የታወቁት ዘረኞች ዛሬ ስለ ፍቅርም ሆነ ስለ አንድነት መስበክ የሞራል ልዕልና ሊኖራቸው የሚችለው ነው ጥያቄው? ባጭሩ ጎሳንና ቋንቋን መሰረት ባደረገ ስርዓት ውስጥ ፍቅርና መደመር እውን ሊሆኑ አይችሉም። ቀድሞ ነገር ጎሳንና ቋንቋን መሰረት አድርጎ በተዋቀረ ከፋፍለ ገዛው ስርዓት ውስጥ ፍትህ፣ የህግ የበላይነትና ዜጎችን በህግ ፊት ማየት የሚባል ነገር የለም። ነውናም ፍትህ በሌለበት የህግ የበላይነትና ዜጎችን በህግ ፊት እኩል አርጎ በማያይ ስርዓት ውስጥ እንዴት ተብሎ ነው ፍቅርና መደመር የሚለው በሂል አሁን ሊሆኑ የሚችለው ነው ጥያቄው? እና ኢሳይያስ ጋርም ሆነ እና ኦነግ ጋር የሚኖር ፍቅርና መደመር ካለም ከነዋይ ከስልጣን ከዘረኝነትና ከጸረ ኢትዮጵያና ኢትዮጵያዊነት ጋር እንጂ ከኢትዮጵያ ህዝብ ጋር ምንም ግንኙነት የለውም። ይህን ሀቅ ማየት ያቃተው ዲያስፖራ በተለይም አስመሳዩ አደርባዩ ለውጭ መንግስታት ሲያገለግልና መድረክ ሲያጣበብ የነበረው ሁሉ ቢከፍቱ ተልባ መሆኑን አየነው። ለባላመሉ ዱቄት ይልሳል እንዲሉ ስንት ዝናና ድጋፍ ባገኙበት መድረክ ላይ ዛሬ ውርደትን ተከናንበው አገርና ህዝብን አሳፈረው በኋሉበት ፈሰው ቀርተዋል። እኛ የምንታገለው ለኛ መሆን የለበትም ለሀገር ለህዝብና ለትውልድ መሆን አለበት ብሎ ራስን ማሳመን ይጠይቃል። ለኢትዮጵያና ለህዝቧ ብለው በሚታገሉለትና ለአጉል ዝናና ንዋይ ብለው በሚባክኑ ዜጎች መካከል ያለው ልዩነት ሰማይ ጠቀስ ነው። ቢበርድም ቢቀዘቅዝም ቢሞቅም ቢግልም ሁሌም ትግል ላይ ያሉ ወገኖች ደግሞ ትላንት በከባድና ቀላል የጦር ሜዳ ተፈትና ያለፈች ህይወት አላቸውና ስለ ትግል ከማንም በላይ እንደሚያውቁ መታወቅ አለበት። ታሪካቸው ሲፈተሽም እነርሱ ሲሞቱ ጥግዞ ህይወቱን ጠብቆ የራሱን ኑሮ ሲኖር የነበረው ሁሉ ዛሬ ትግሉን የራት ግብዣ ሲያስመስለው እየተስተዋለ ማለቱ ሲያንስ ነው። ትግል ስሜት ሳይሆን መርህ ወይም ደብቁኝ ሳይሆን ሙያ በልብ ነውና ድምጽን አጥፍቶ መታገልን ይጠይቃል። እነተኛ ታጋዮች እንደ ሌላው ወረት አያችንፋቸው ሞቅ ባለ ቁጥር መቆፈስ ዘጭ ረጭ ባለ ቁጥር መረበሽ የእነተኛ ታጋይ አማል አይደለም አጋጣሚው እንዳመልጠን በማለት ራሳቸው ባልፈጠሩት አጋጣሚና ሁኔታ ዘዋይ ነው የድል አጥቢያ ሁሉ አንዴ ቻርተር ሌላ ጊዜ ያደረ መንግስት አሁንም ደግሞ አቢ አቢ እያለ ሲያሽካካ ወነተኛ ታጋዮች ደግሞ በተጨባጩ በውስጥም በውጪም በከተማም በገጠርም ትግሉን እያፋፋሙ ይገኛሉ ወነተኛው ሁሉ ተስፋ ከአሜሪካና ከአስመራ ሲጠብቅ የኛ የቁርጥ ቀን ልጆች ደግሞ ከህዝባችን ጋር ሆነው ኢትዮጵያን ነጻ አውጥተው የሽግግር መንግስት አገራቸው ላይ ያቋቁማሉ ያንኔ ተስፈኛ ሁሉ ጨለምተኛ እነርሱ ደግሞ አርበኛ ተብሎ በስማቸው መጠራታቸው አይቀርም ባይነኝ የራሳቸው የሆነ ፖለቲካ ፍልስፍና ሪዮት ዓለምና ብሔራዊ አማራጭ የሌላቸው ዜጎች ወደ ነፈሰውና የኃይል ሚዛኑ ባጋደለበት መንጋጋት እንደሚቀናቸው በግልጽ እያየን ነው ነውናም ዛሬ ወያኔ ሰራሽ በሆነ የፖለቲካ ቅምርና መፍቴ ሲመረቅኑና ያለምንም ቅድመ ሁኔታ ድጋፋቸውን ለአዲሱ ሹም ሲሰጡ እያየንና እየታዘብን እንገኛለን አላማ አይደመርም አይከነስም መርህ አይባዛም አይካፈንም ጣላትን ለማጥቃት የምትነድፈው ታክቲክና ስትራቴጂ አንድ ወጥ መሆን አለበት እንጂ በተነሱ ጊዜያዊ ሁኔታዎችና ሁኔታዎች በፈጠሩት ሁካታ ያውም የጣላት እጅ ባለበት ውጅንብር መጠለፍ የለበትም ስነስርዓት በሌለው እንደ ጤፍ ነዶ በትበትነው ንፋስ ለሚወስደው አቋምና በሉ በሉ ተብሎ ለሚቆጠረው ድምጽ ደምሩኝ ማለት ምን ማለት ነው በአጭሩ መርህ 1 ሚሊዮን ህዝብ ደግፎታልና መደገፍ አለበት በሚል የጅምላ ሁካታ መለካት የለበትም መርህ መመሪያ እንጂ በንዋይ የምታሻሽጠውና በገበያ ላይ የምትቸረቸረው ሸቀጥ አይደለም አንድ ኡነተኛ ታጋይ ለአጉልዝና ለነዋይና ለስልጣን መማረክ የለበትም ትግል የራት ግብዣ አይደለምና አንድ ኡነተኛ ታጋይ እንደ የመድረክ ላይ ቁንጅና ወድድር ወይንም እንደ ኳስ ጨዋታ ቲፎዞ ወይም የኮንሰርት ላይ ድርበሽ ምቹ አይነት አድርገው ከሚያውት ዋልጌዎች በጣም ይለያል አንድ ታጋይ ለአጉልዝናና ሹመት ሲባዝን መሞት ከንቱነትን መሆኑን በሚገባ ይገነዘባል አንድ ኡነተኛ ታጋይ መረና ዲሲፕሊን አልባ ከሆነ ድርጅታዊና አስተዳደራዊ ሰንሰለት ከሌለው ሁኔታዎች በተፈጠሩ ቁጥር ግር ብሎ ገና በይሆናል በመላምትና በአጉል ተስፋ ዘሎ መግባትና ተደብቆ ማውካት የለበትም ለመጣ ለሄደው መስገድና ላለፈ ላገደመ ሁሉ ማጉደድ ደግሞ መታገል ሳይሆን የራስን ጥቅምና ፍላጎት ከህዝብና ከሀገር ጥቅምና ፍላጎት ማስቀደም ማለት ነው ይህ አይነት አመለካከት ደግሞ አድርባይነት ነው አድርባይነት ደግሞ እና መንግስቱን ያበቀለ ያገለገለና አገር ያፈረሰ አቋም ነው እና ወያኔን ያገለገሉና በወያኔ ተኮትኩተው ያደጉ ዘረኞችን ያፈራ ጸያፍ አቋም ነው አሁንም ሌላ አምባገነን ለመፍጠር አድርባይነትን የበላይነቱን ለማስ እየተሻማን ነው ልቦና ይስጠን ፋኖ ብለጥራኝ ከምድረ አሜሪካ
የነ ቶሎ ቶሎ ቤት ግርግዳው ሰንበሌት በዚህ መንደርደሪያ ደብዳቤያቸውን ያደረሱን መቻል በርሱ ይቻለዋል ከአዲስ አበባ ናቸው። እንደምን ሰንብታችኋል ፍኖታዎች? ርካሽ የፖለቲካ ፍጆታ ለማግኘት ሲባል እንደዋዛ ፈዛዛ የሰው ደም አበላ ያስተናገደውን ጦርነት ወደ ኋላ ገሸሽ በማድረግ ጥቅም ሲያጣላችሁ ህዝብ አዳሙን ታጫርሳላችሁ። በሁለታችሁም በኩል ህዝብ ሲነሳባችሁ መልሳችሁ የዘየዳችሁ መስሏችሁ ያለ አስተራቂ ትታረቃላችሁ። የአባዎች ኢትዮጵያዊ ፍልስጤሞች አይደለንም። የዴሞክራሲው መብት ካለ እንደ ፓርቲ በሀገር ጉዳይ ላይ እኩል መብት አለን። ይህም በመሆኑ አብይ የሆኑትን የሀገር ጉዳዮች ላይ ያገባኛል የምንል የፖለቲካ ፓርቲዎች ባልመከርንበት ባልዘከርንበት ገዢ ፓርቲ ነኝ ባይ ወያኔ ኢህአዴግ እየሰራ ባለው የሀገር ክህደት ወንጀል በተጠያቂነት ላይ ተጠያቂነትን እየጨመረ ይገኛል። የቤታችን ውስጥ ችግር ሳይፈታ የራሷ ያረረባት የሌላውን ታማስላለች እንዲሉ በየቀኑ በወያኔ ሲራ በየክልሉ ይህ ነው የማይባል ቁጥር ያለ ሰው ያለቀ ለዚህ ጆሮ ዳባ ልበስ ብሎ ከተጠያቂነት ለማምለጥ በተገናለው ሰበብ ከረፈደ በኋላ ላይታች ማለት ምን ሊፈይድ ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ ፍቅሬ በዛ እኔ አላማረኝም። ተፈፍ ያሉት ፍቅር ጭቅጭቅ አያጣም። ቸኮልሽብኝና ተረጠርኩሽ በጣም ብሎ የለ ከያኔው በደም የተጨማለቀ የጫጉላ ሽርሽር ምን የተለየ ነገር ሊያመጣ? እነዚህ አገሪቷን በአዲስ መልክ የሚያተራምሱት ቀደም ሲል የምናቃቸው እንጂ አዲሳችን አይደሉም። ወያኔና ሻቢያ ከመሰረቱ ጀምሮ ኢሃፓን ለማሰናከልና ብሎም ለማጥፋት ያልፈነቀሉት ድንጋይ እንዳልነበር ሰፊው የኢትዮጵያ ሕዝብ ያውቃል። ኢሃፓ የሀገርን ጥቅማ ጥቅም አሳልፎ ለባዕዳን ሊሰጥ ቃል ገብቶ ስልጣን ላይ ለመቀመጥ አልፈለገም አይፈልግምም። ትግላችን አንድና አንድ ነው። የሀገሪቱ አንጡራ ሀብት ለሕዝቦቿ ብለናል። ያለ ዕዳቸው ዘማች የሆኑትንና በሁለቱም ቦታ ያለቁት ሰማዕታት የሰራዊት አምላክ እግዚአብሔር ይፍረድላቸው። መራራን ለመጠጣት የሚያንገሸግሽ ቢሆንም መድኃኒት እስከሆነ ድረስ ይጠጣል። ስለዚህ በአንዲት ሰንደቅ ዓላማ ስር በኢትዮጵያዊነትህ ኮርተህ ለመኖር የተያያዝከውን ትግል ዳር ለማድረስ ቀጥል። ለውጥ ያለ ነውጥ አይታሰብም። የምናየውም ለውጥ የትግሉ አንድ ገጽታ ነው። ክብር ለሰማዕታት ይሁን ሲሉ መቻል በርሱ ይቻለዋል ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍሮሰ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታ ያቀርባለሁ። የችግሮቻችን ስፋትና ጥልቀት እንዲሁም ውስብስብነት ተደራራቢነት አጣዳፊነት ከጊዜ ወደ ጊዜ እየሰፋ መጥቷል። ችግሮች እየሰፉና እየተበራከቱ ሲመጡ የቅድመ ተከተል እርምጃዎችንም እየጠየቁ ይዳሉ። አንገብጋቢና አጣዳፊ ለምንላቸው ቅድሚያ ተሰጥተው መፈታት ካልቻሉ በመዘግየታቸው ብቻ የሚያስከትሉት ጉዳት ገደብ እያጣለዱም እሙን ነው። በኢትዮጵያ ዛሬ በክረምት የውሃ ወረፋ መጠበቅ ወይም መጠማት ተለምዷል። በመዲናይቱ አዲስ አበባ ሳይቀር በመብራት ጡት መሰቃየትም እየተደጋገመ እየከፋ ሲሄድ እንጂ እየቀነሰ ሲሄድ አይታይም። በኑሮ ውድነት መጠበሱም ከቀን ወደ ቀን እየጨመረ ነው። መራብ መታረብ ዛሬም እንዳሉ ናቸው። በሸቀጦች ጡት መድኃኒትን ጨምሮ ዛሬ እንግልቱ መላ ያጣ ጉዳይ ነው። እነዚህ ሁሉ ችግሮች ጥልቀትና ስፋት እየተባባሰ ቢመጣም ህዝብ ይህንን ያህል አስጨናቂ ሲያደርጋቸው አይታይም። ጧት ማታ ኢትዮጵያን እያስጨነቀ ያለው በየለቱ የሰው ህይወት እየቀጠፈ ነው። የሰላም እጦት ነው። ዜጎች እያፈናቀለ ንብረታቸውን እያወደመ ያለው የእርስ በርስ ግጭት ነው። በወያኔና ጀሌዎቹ በሚጠነሰሱ ሴራዎች በየለቱ ዜጎች ሳይገደሉ አይውሉም አያድሩም። በምስራቅ አደርጌ፣ በደቡብ ኢትዮጵያ፣ በምዕራብ ኢትዮጵያ፣ በሰሜን ወሎ ወዘተ የሰላም እጦት አስከፊ እየሆነ መጥቷል። ህጻናት ይጠቃሉ፣ ሴቶች ይደፈራሉ፣ አዛውንቶች ይገደላሉ፣ ይታሰራሉ። እነዚህ በየዕለቱ የሚደመጡና የሚታዩ ዘግናኝ ኢሰብአዊ ተግባራትም ሆኗል። ከማንም ከምንም በላይ የዜጎች ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው። ጊዜ ለሁሉም እኩል አይደለም እንደሚባለው በስቃይና ጭንቅ ውስጥ አንድ ቀን መቆየት በጭንቁና ስቃይ ውስጥ ለሚገኙ ወገኖች ርዝማኔው ከዓመታት በላይ የሚገመት ነው። ታዲያ ገዢዎቻችን ይህን መረዳት ይሳናቸው ይሆን? ይህን አጣዳፊና አገራዊ ጉዳይ እንዲወገድ ምን ሰራችሁ? ምንስ መፍትሄ አመጣችሁ? ለምንጠይቃቸው አሳማኝ ነጥብ ይነግሩን ይሆን? በሰላም እጦት ለሚሰቃይ ህዝብ የአሜሪካ ጉዞ ምን ነው? ለኔ ምንም አይደለም። ወደ አሜሪካ ተደረገ የተባለው ጉዞ ከሀገር ውስጥ ከሚታየው የሰላም እጦት ጋር የሚወዳደር ጉዳይ ነው ብዬም አላምንም። የአሜሪካ ጉዞ በተጓዦቹ የፖለቲካ ጠቀሜታ ያገኘንበት ይሆናል ምናልባት። እኛ ግን ከኛ ህይወት በላይ ሊሆን አይችልም ምላሻችን ነው። የፖለቲካ መሯሯጡን ትተው ለሰላም ማርገቡ ጉዳይ ቅድሚያ ስጡ እንላለን። የሰዎች ህይወት ማትረፍ ከፖለቲካ ጥቅም የላቀ ዋጋ አለው እንላቸዋለን፣ እናሳስባቸዋለን። ኤልሳ ከይራ ከሻሸመኔ
አድማጮቻችን የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው አእምሮ በለጠ በላኩልን ሰፋ ያለ ደብዳቤ ነው። የሽግግር መንግስት ምስረታ ለዴሞክራሲ ስርዓት ግንባታ የማዕዘን ድንጋይ ነው ሲሉ ይጀምራሉ አእምሮ በለጠ ደብዳቤያቸውን። ኢላቶስ የፈጣሪውን ቃል ጥሶ የፈጣሪ አማኞችን በተሳሳተ ጎዳና አሰልፏል። ኢላቶስ ጻድቃንን አስክዶ በዙሪያው ለማሰለፍ አንደበቱን ገርቶ ምላሱን ሞርዶ አማላይ ቃሎችን እየደረደረ ንጹሃንን እንደቀረበና እንዳሳሳታቸው ሃይማኖታዊ አስተምህሮዎች ይነግሩናል። በጲላጦስ እየተመሰሉ ህዝብን እያማደዱ የህዝብ ትግልን መቀማት በኢትዮጵያ ታሪክ የተደጋገመ የታሪክ ክስተት አካላችን ነው። የዚህ ተደጋጋሚ መጥፎ ክስተት ውጤቱ የሀገሪቱን ፖለቲካዊ ኢኮኖሚያዊ ማህበራዊ ባህላዊና ሃይማኖታዊ ገጽታዎችን አበላሽቷል የሚለው ቃል ሁኔታውን ለመግለጽ የማይበቃ ሆኗል። የሀገሪቱ ቀውሶች አፍጠው ወጥተዋል። ስልጣን የሀብት ምንጭ ሆኗል። ለሀገርና ለወገን ማሰብና መቆርቆር ደብዛው ጠፍቷል። በየቦታው የድርሻዬን የሚሉ የዝርፊያ ፈሊጦች ስር ሰደዋል። የአየር ባየር ሰነድ ሽያጭ ከልካይ ህግ አጥቷል። የሰውነት ባህሪ እየጠፋ ወደ አውሬነት ባህሪ እየተለወጠ መምጣቱን የሚያረጋግጡ ማስረጃዎች በየቦታው እየተስተዋሉ መጥተዋል። የሰብአዊ መብት ጥሰቶች ለአይን የሚዘገንኑ ለጆሮ የሚሰቀጥጡ እየሆኑ መጥተዋል። ሕፃናትን መድፈር ኢትዮጵያዊ ባህላችን አይደለም። ሰውን ከነ ህይወት ወደ ገደል መወርወር ወይም ከድልድይ ወደ ወንዝ መጣል ወይም ከፎቅ መወርወርም ኢትዮጵያዊ ባህል አይደለም። በምጥ የተያዘች እናትንና ሌሎች ህይወት አድን የሚባሉ አገልግሎቶችን የሚሰጡ እንደ አምቡላንስ የመሳሰሉ መኪኖችን ለወንጀል ተግባር ሲውሉ መደመጣቸውና መስተዋላቸው ዝቅጠትን እንጂ ኢትዮጵያዊ ባህሎቻችንን ገላጭ አይደሉም። የዝቅጠት መገለጫዎች እንጂ። የኢትዮጵያ ህዝብ ለዚህ አስከፊ ውድቀት ያበቃውን የወያኔ ስርዓት አምሮ ታግሏል። መስዋዕትነት የተከፈለው የወያኔን ስርዓት ለመጠገን ሳይሆን ስር ነቀል ለውጥ እንዲደረግ ነው። እየጠፋች ባለች አገር በደህየ ህዝብ ክብሩና ታሪኩ በተዋረደ ህዝብ መቀለድ ይብቃ ቢባል ተገቢም ትክክልም ነው። የኢትዮጵያ ህዝብ መራር ትግል ያካሄደው የምዕራብ ሀገራትን ጥቅም ከሀገሩና ከራሱ ጥቅም ይቅደም ብሎ አይደለም። የሀገሩ ውስብስብ ችግሮች በነ አሜሪካና እንግሊዝ ጲላጦሳዊ ምክርና ውሳኔ ከዚህ ደረጃ መድረሱን እንጂ በነሱ እቅድና ትልም ነጻነቱና ሰላሙ ይመጣልኛል የሀገሩም ጥቅሞች ይከበሩልኛል ብሎም አይጠብቅም። የኢትዮጵያ ችግር ወያኔን በመጠጋገን የሚፈታ ጉዳይም አይደለም። በጎንደር፣ ባህር ዳር፣ አምቦ፣ ወለጋ፣ ወልዲያ፣ ድሬዳዋ፣ ናዝሬት ወዘተ የተነሱ ጥያቄዎችን የተከፈሉ መስዋዕትነቶችን ወደ ጎን ማድረግ ትልቅ ስህተት ነው። የህዝብ ጥያቄ ወያኔን ከነግሳንግሶና በስባሽ ስርዓቱን ወደ መቀመቅ ይውረድ ነው። በምትኩም ወደ ዴሞክራሲያዊ ስርዓት ሊያሸጋግረን የሚችል የሽግግር መንግስት ይመስረት ነው። በዶክተር አብይ አሸጋጋሪነት ብቻ ወያኔ ይወገዳል፣ ይጠፋል፣ የዴሞክራሲ ስርዓት ግንባታ ይወለዳል የሚል ቅዠት የኢትዮጵያ ህዝብ የለውም። መሞከሩም ስህተት ነው። ለዚህም ነው በመቶ አፋፍ ላይ ባለች አገርና በመረረው ህዝብ ላይ የዚህ አይነት ጨዋታ ይቆም ይወገድ የሚባለው። የሰው ልጅ ከመረጃና እውቀት እጦት ሳቢያ የሚፈጥራቸው ስህተቶች ሊኖሩ እንደሚችሉ ይጠበቃል። ለእነዚህ አይነት ስህተት ፈጣሪዎች ተገቢ መረጃዎችንና እውቀትን በመስጠት ከስህተት መመለስ ይቻላል። በሌላ በኩል መረጃውንም እውቀቱንም በእጃቸው ይዘው በስህተት ባህር የሚዋኙ ግን ቢነገራቸውም ቢመከሩም አይመለሱም። እያወቀ ሆን ብለው ከስህተት የማይርቁ ወገኖች ግን አገርና ህዝብን ይጎዳሉ፣ እስከ ማጥፋትም ይደርሳሉ። ከዶክተር አብይ ጋር ከግል ሰብዕናው ጋር የተገናኘ ጥላቻ በፍጹም የለኝም። የሚያራምደውን ዓላማና መጓሻ መንገዶቹን የመቃወምም የመደገፍም መብት አለኝ። በዚህም የአሜሪካ ጥቅም አስከባሪነትንና የአሜሪካ የኢትዮጵያ ጉዳይ አማካሪነትን የኢትዮጵያ ጉዳይ መፍቻ ይሆናል የሚል እምነት የለኝም። የወያኔ የነፍስ አድን ዘማች ወታደር መሆኑን መቃወም ተገቢ ነው የሚል እምነት አለኝ። ይህንን ሲባል በስሜት የሚነዱና ትግል ድጋፍ መስጠት ብቻ የሚመስላቸው ጭፍን አፍቃሪዎች አይንህ ላፈር እንደሚሉኝ ይገባኛል። ይበሉ መብታቸው ነው። እኔም ደግሞ የምደግፈውን መደገፍ የምቃወመውን የመቃወም መብት እንዳለኝ ይታወቀልኝ ይላለሁ። የሰው ልጅ የአገሩንና የራሱን ጉዳይ መከታተል ያለበት በማድመጥ እንጂ በመስማት መሆን እንደሌለበት የበርካቶች እምነት ነው። በመስማትና በማዳመጥ መካከል ያለውን ልዩነት በውል አለመረዳት በስሜታዊ ድምዳሜ ለመጥለቅለቅ መንስኤ ይሆናል። በአገራችን ዛሬ እየሆነ ያለውም ይኸው ነው። ዶክተር አብይ እያሉን ያሉት ድርጅታቸውን በሳቸው አመራር አሸጋግረዋለሁ እንጂ ለዴሞክራሲያዊ ስርዓት መሸጋገሪያ ድልድይ ሊሆን ስለሚችለው ሁሉን አቀፍ የሽግግር መንግስት ምስረታን አልተቀበሉም። የወያኔ ኢህአዴግ ጉዞ የነደፋቸው ፖሊሲዎች ህገ መንግስቱን ጨምሮ ኢትዮጵያንና ህዝቧን ወደ መቀመቅ የከተተ ነው። የሚለወጥም የሚጠገንም እንዳልሆነ የኢትዮጵያ ህዝብ ለ27 ዓመታት ተከታትሎ ነው ወያኔና ስርዓቱን ዘወር በልልኝ ከሚል ድምዳሜ የደረሰው። የወያኔን ስርዓት መጠጋገን የነ አሜሪካና የነ ስብሃት እምነትና ፍላጎት መሆኑንም የኢትዮጵያ ህዝብ ያውቃል። ከሞት አፋፍ ላይ ላለች ኢትዮጵያ በጨካኝ አገዛዞች እንግልት ለተጠቃው የኢትዮጵያ ህዝብ የባዕዳንን ተጽዕኖም ሆነ የወያኔ ኢህአዴግን ጠጋግኖ ለማስቀመጥ የሚደረግ ዘዴ አይመጥነውም። የሞቱለት የታገሉለት ወገኖችን ማግለልም መፍትሄ አይሆንም። ለዚህ አስረጅ ይሆን ዘንድ የዶክተር አብይን የአሜሪካ ጉዞና የ1983 ዓመተ ምህረት የለንደን ጉባኤን ተመሳሳይነትና ልዩነት ካለ መመልከት ይገባል። ሁለቱም ፕሮግራሞች በእንግሊዝና አሜሪካ አቀናባሪነት መደረጋቸው ያመሳስላቸዋል። ሁለቱም ጉባኤዎችና ፕሮግራሞች ኢህአፓንና መሰል ህብረ ብሔር ድርጅቶችን በማግለል ላይ የተመሰረቱ መሆናቸው ያመሳስላቸዋል። በለንደኑ ጉባኤ የኢህአፓ ከሃዲዎችና የወያኔ አገልጋዮች የነበሩት በአደኖች የተሳተፉ ሲሆን አሜሪካው የዶክተር አብይ ጉብኝት ደግሞ ዘመናዊዎቹና ያረጁት አንጃዎች ጥሪ ተደርጎላቸው ከግር ላይ ወድቀው ሲንከባለሉ ተመልክተናል። እኛም ከዚህ ሆነን እውን ከእናንተ ጋር ነበርን ብለናቸዋል። እደግመዋለሁ፣ እውን ከእናንተ ጋር ነበርን። የአባዎች ድርጅቱ ለባዕድ ኃይል መንበርከክ የለብንም፣ ከበሰበሰና ከከረፋ የወያኔ ጸረ ኢትዮጵያ ስርዓት ጋር መተቃቀፍ ሳይሆን ታግሎ መጣል የሚል እምነቱ ከሆነ እንዲገለል ያደረገው እንኳን እንላለን። በመቀጠል ግን ወያኔን ማን ነው እንደ ኢህአፓ በጽኑ የታገለና ሴራና ተንኮሎቹን ያጋለጠው የሚል ጥያቄ እናቀርባለን። ዘረኞችና ጠባቦቹ ወይስ አንጃዎች? በእግር ወዳቂ አንጃኞች እንደሆኑ እንኳንስ መረር ከረር ብለው ሊታገሉ ቀርቶ ወያኔን ወያኔ አትበሉት ህወሓት እንጂ ሲሉ እንደነበር አይካድም። በሀገራችን እየተካሄደ ባለው የለውጥ ሂደት በፖለቲካ አመለካከታቸው ብቻ በስደት ያሉ ወይም በህቡ ላሉ ድርጅቶችና ግለሰቦች ወደ ሀገራችሁ ግቡ የሚል ጥሪ ተደርጓል። እርግጥ ነው በዚህ ጥሪ መሰረት ለባዕድ አስፈጻሚዎች ጠባቦችና ሜንጫህን ሳል እስከ ማለት የደረሱ ቡድኖች ጥሪው ደርሷቸው ገብተዋል። ለማንኛውም ዜጎችን ወደ ስደት ህይወት የሚገፈትሩ ወይም በህቡ አሰራር መንቀሳቀስን የሚያስገድዱ እንቅፋቶችን መቅረፉን ማስቀደሙ ዘላቂ መፍትሄ መሆኑን መረዳት ይጠቅማል። ዶክተር አብይ ወደ አሜሪካ ባደረጉት ጉብኝት መኖሪያቸውን በአሜሪካ ካደረጉ ተቃዋሚዎች ለመወያየትም ጥሪ አድርገዋል። የአፓዎች ግን ይህ ግብዣ አላካተታቸውም፣ አገለላቸው እንጂ። ለመገለላቸውና ላለመጠራታቸው ደግሞ የአድራሻቸውን አለማወቅ መሆኑም ተነግሯል። ከኢህአፓ የአሜሪካ አድራሻ ይልቅ ለዶክተር አብይ የመኢሶን እናሸንፋለንና የኢህአፓ እናሸንፋለን ልዩነት ቀድሞ እንደመጣላቸው ካንደበታቸው አወጡት። ከተላማበት የተጋባበት እንዲሉ የወያኔ የኢህአፓን ታሪክ ለማጉደፍ ያላደረገው ነገር አልነበረም። የመኢሶንና የኢህአፓ ልዩነት የቃላት ሳይሆን መሰረታዊ የፖለቲካ ልዩነት መሆኑን ኢህአፓዎች ብዙ ብለውበታል። በኢህአፓ መልካም ታሪክ ላይ ጥላሸት የመቀባት አባዜ ይቁም ዳግም መልእክቴ ነው። ወያኔ በ1983 ዓ.ም ተመረተ። ወደ ስልጣን ወጥቶ ኤርትራን አስገንጥሎ ኢትዮጵያን ወደብ አልባ ያደረገበትን የመለስ ዜናዊ ሴራ ማስታወስ ግድ ይለኛል። መለስ ዜናዊ ይህንን ያደረገው አስቦና ሆን ብሎ ነበር። ወያኔ ኢትዮጵያን መግዛት እስከቻለ ሀብቷን እየዘረፈ መግዛት ከማይችልበት ደረጃ ሲደርስ ደግሞ አፋርን በኃይል ወደ ትግራይ በመቀላቀል የአሰብ ወደብን ከተቻለ በሰላም ካልተቻለ ደግሞ በኃይል አሰብን የትግራይ ወደብ የማድረግ ህልም ሰንቆ እንደነበር አይካድም። ዛሬ በርካታ ያፋር መሬቶች ወደ ትግራይ በኃይል እንዲከለሉ ተደርጓል። የወያኔ የታላቋ ትግራይ ህልም አካል መሆኑ ነው። ታዲያ ዶክተር አብይ ኢሳያስ አፈወርቅን በአዲስ አበባ ሚሊኒየም አዳራሽ ያደረጉት ንግግር ይህን እንዳስታውስ አደረገኝ። ሰምተን እንለፈው ካልተባለ በስተቀር የዶክተር አብይን አነጋገር እንዳለና እንደወረደ ላስቀምጠው። ዶክተር አብይ እናንተ አሉ፣ ኤርትራ ማለታቸው ነው፣ የትግራይና የአፋር ህዝቦች ብትተባበሩና ብትዋሃዱ አንድ ትልቅ ኃይል ትሆናላችሁ ማለታቸው ለኔ ያሳደረብኝ አረዳድ ከጥርጣሬ የጸዳ አይደለም። ሌላም አስረጅ የጥርጣሬ ምንጭ መጥቀስ ይቻላል። ከአሜሪካ ጉዞ ቀደም ብሎ በሐምሌ ወር 2010 ዓ.ም ተመረጠ አጋማሽ በዚህ በአዲስ አበባ የኢትዮጵያ ህዝብ ወያኔነታቸው እንጂ በተቃዋሚነት ከማያውቃቸው ለማዳ ተቃዋሚዎች ጋር ስብሰባ ተካሂዶ ነበር። የስብሰባው ዓላማ የለውጥ ሂደቱ ካለሽግግር መንግስት መስረታ ይካሄድ የሚል ስምምነት ለመድረስ ነበር። እንደተባለውም ለለውጥ ሂደቱ የሽግግር መንግስት መስረታ አስፈልጋ አይደለም ከሚል ስምምነት መደረሱ ተነገረን። የሽግግር መንግስት መስረታ አስፈልጋ አይደለም የሚለው ሐሳብ በተቃዋሚዎች ድጋፍ ያገኘ ለማስመሰል አየረጫ ሚሶ በአቅራቢነት መመረጡ አስገርሞኛል፣ አሳዝኖኛልም። እስከመቼ በእነዚህ የወያኔ ለማዳ ተቃዋሚዎች ስም ህዝብን ማታለል ይቻላል? በመጨረሻም የኢትዮጵያ ህዝብ ስር ነቀል ለውጥ ይሻል። ለዚህ ደግሞ የሽግግር መንግስት የዴሞክራሲ ስርዓት ግንባታ የማዕዘን ድንጋዩ ነው። ሁሉን አሳታፊ የመሆኑ ጉዳይም ከጥያቄ ውስጥ ሊገባ የማይችል ጉዳይ ነው። ከልካይም ተከልካይም ወይም አግላይም ተገላይም ሊኖር አይችልም። ፍቅር ብሎ ጥላቻ፣ እንተባበር እያሉ ማግለል ተጻራሪ ሐሳቦች ናቸው። አምሮ በለጠ ከአዲስ አበባ። አድማጮቻችን፣ የደብዳቤዎች አምድ ዝግጅታችን በዚሁ ይጠቃደላል። ሳምንት አርብ በሌላ ዝግጅት እስከምንገናኝ መልካም ሳምንት፣ ደህና ቆዩን።